Voice of America. ህገ መንግስቱን ጨምሮ የተለያዩ ህጎች እንዴት መሻሻል እንዳለባቸው የሚቀርቡ የመፍትሄ ሐሳቦች እንዲበረታቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ አሳስበዋል። የመረጃ ነጻነትና የመገናኛ ብዙሃን አዋጅ በመሻሻል ሂደት ላይ ካሉት ህግጋት አንዱ መሆኑን የጠቀሱት አፈ ጉባኤ ታደሰ በዚህ ርዕሰ ጉዳይ ላይ የተዘጋጀ መጽሐፍ መርቀዋል። መጽሐፉን የጻፉት የፓርላማ አባል አቶ አማኑኤል አብርሃም የኢትዮጵያን ወቅታዊ ሁኔታና ዳራ ያሉትን ለማካተት መሞከራቸውን ገልጠዋል። እስክንድር ፍሬው ነው ዘገባውን የላከልን።
አወዛጋቢውን የ1997 ምርጫ ተከትሎ ነው ኢህአዴግ ተቃዋሚዎች አፋይ ሲሉ የሚጠሯቸውን የተለያዩ ህጎች በፓርላማ ያጸደቀው። በ2001 ዓ.ም ተመረተ የጸደቀው የመረጃ ነጻነትና የመገናኛ ብዙሃን አዋጅ ደግሞ ከነዚህ ህጎች መካከል ይጠቀሳል። ከዝግጅቱ ሂደት ጀምሮ ተቃውሞ የገጠመው ይህ አዋጅ የመገናኛ ብዙሃንንና የጋዜጠኞችን መብት የገደበ፣ የአገሪቱን ህገ መንግስትም ሳይቀር የጣሰ መሆኑን በዘርፉ የተሰማሩ ባለሙያዎችና የሰብአዊ መብት ድርጅቶች ሲናገሩ ቆይተዋል። የኢትዮጵያ መንግስት ጋዜጠኞችን በማሰር በዓለም የደረጃ ሰንጠረዥ ውስጥ መግባት የጀመረውም የዚህን ህግ መውጣት ተከትሎ ነው። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና በአገሪቱ የተጀመረው የለውጥ ሂደት ግን ይህና ሌሎችም አዋጆች እንደገና እንዲመረመሩ መንገድ ከፍቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎም ጥረቱ በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የጠቆሙት
በአሁኑ ጊዜ በተለይም አገራችን እና መንግስታችን በማህበራዊ፣ ባህላዊና ኢኮኖሚያዊ ዘርፎች ዘርፈ ብዙ ለውጦችን ለማምጣት በቆራጥነት በሚሰራበት እና ለዚህ ስራ ስኬት በአገር ውስጥም ሆነ በውጭ አገራት የሚኖሩ ኢትዮጵያውያን በእውቀትም በገንዘብም እጃቸው እንዲያውጡ በማጓጓት ላይ እንገኛለን። ከህገ መንግስቱ ጀምሮ የተለያዩ ህጎችን እንዲሁም በደረቁ ከመተቸት የሚችሉትን ያክል በመጻፍ ምን መሆን እንዳለበት የመፍትሄ ሐሳብ የሚያፈልቁ እንዲበረክቱ እንፈልጋለን። በስፋት ከተያያዝነው የሪፎርም አቅጣጫ አንዱና ዋነኛው ታዳጊ ዲሞክራሲያችን ይበልጥ ማጠናከር እንደመሆኑ የዜጎቻችን ያልተገደበ ተሳትፎ ለማረጋገጥ ከምንም በፊት መብትና ነጻነታቸውን ለማረጋገጥ በምንም መልኩ ቢሆን ይህን ሊገድቡ የሚችሉ ህጎችና አሰራሮችን በማሻሻል ከኢፍትሃዊ አሰራር ብቻ ሳይሆን ከስነልቦናዊ ጫና ወጥተን ጭምር አርነት የማውጣት አቅጣጫ እየተከተልን እንገኛለን።
የህዝብ ተወካዮች ምክር ቤት አባልና የዚሁ ምክር ቤት የቀድሞው ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ባባንቱ በዚሁ ርዕስ ላይ ያሳተሙት መጽሐፍ ነው ለአፈ ጉባኤው አስተያየት መነሻ የሆነው። የመረጃ ነጻነት ዓለም አቀፍ ተሞክሮዎችና የህግ አፈጻጸም በኢትዮጵያ በሚል ርዕስ የታተመው መጽሐፍ መውጣት በኢትዮጵያ ያለውን አዋጅ ለማሻሻል ጥረት እየተደረገ ካለበት ወቅት ጋር ተገናኝቷል። አፈ ጉባኤ ታደሰ ጫፎ እንዳሉት ታዲያ መጽሐፉ በትክክለኛ ሰዓት የመጣ ነው።
በዚህ ረገድ ቀደም ብሎ ስራ ላይ የነበሩ የተለያዩ ህጎች እንደገና እየተፈተሹ ሲሆን ከነዚህ መካከል የመገናኛ ብዙሃንና የመረጃ ነጻነት ህግ ይገኝበታል። ዛሬ በዚህ ስፍራ ተገኝተን የምናስመርቀው የአቶ አማኑኤል አብርሃም መጽሐፍ ለዚህ ስራችንም ፋይዳው የላቀ እንደሆነ እምነቴ ጽኑ ነው። በተለይም ግለሰቡ በጉዳዩ ላይ እውቀት ያለውና በአገራችን የመረጃ ነጻነት ህግ ሲወጣም ሆነ ተግባር ላይ ሲውል በቅርበት የመከታተል እድል ስለነበረው የህጉን አፈጻጸም ክፍተቶችም ሆነ በቀጣይ መሻሻል በሚገባቸው ጉዳዮች ላይ ጠቃሚ ልምዶችን እንዳቀረበልን ይሰማኛል።
ሰሞኑን በተካሄደው የዚህ መጽሐፍ የምረቃ ስነ ስርዓት ላይ የተናገሩ ባለሙያዎች ተመሳሳይ ሐሳብ አንጸባርቀዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት መምህር የሆኑት ዶክተር ተሻገር ሽፈራው እንዳሉት መጽሐፉ ከፍተኛ ክፍተት ሊደፍን ይችላል።
ይህ መጽሐፍ ብዙም ባልተሰራበት በተለይ በኢትዮጵያ አውድ ውስጥ ብዙም ባልተሰራበት ርዕሰ ጉዳይ ላይ የተሰራ እጅግ ጠቃሚ መጽሐፍ ነው ማለት ይችላል። በቀላል ቋንቋ የተጻፈ ስለ መረጃ ማግኘት መብት፣ ስለ መረጃ ጠባቂዎች ግዴታ ከህግ ጉዳዮች ጋር በተለያዩ የአገሪቱ የፖለቲካ አውድ ውስጥ በሶስት መንግስታት አውድ ውስጥ ይሄንን ነገሮች ለማየትና ለመተንተን የሞከረ ስራ ነው። ምናልባት ይሄንን ከሙያ አንጻር ልንመለከተው እንችላለን። በኢትዮጵያ ውስጥ የመረጃ ነጻነት ጉዳይ የኢትዮጵያ መገናኛ ብዙሃን ምህዳርን ሲኦል ካደረጉ ጉዳዮች አንዱ ነው።
የቀድሞው የፓርላማ አባል አቶ ግርማ ሰይፉም በዚሁ በአቶ አማኑኤል መጽሐፍ ላይ አስተያየት ከሰጡና ግምገማቸውን ካካፈሉት መካከል ነበሩ። በዘርፉ እውቀታቸውን ማሳደግ ለሚፈልጉ ሰዎች ጥሩ የማጣቀሻ መጽሐፍ ሆኖ እንደሚያገለግል ተቆመዋል። ካማኑኤል ጋር የተስማማነው ግን ጉድለቱን እንድናገር ነው በማለትም በባለ 200 ገጹ መጽሐፍ ከዚህ አንጻር የተመለከቱትን ተቃቅሰዋል። ጸሐፊው በተለይ ከመረጃ ነጻነትና የመገናኛ ብዙሃን ጋር በተያያዘ የተከሷቸው ታሪካዊ ዳራዎች መስተካከል እንዳለባቸው ነው አቶ ግርማ የተናገሩት። እሳቸው እንዳሉት ችግሩ ያዋጅ ወይም ያፈጻጸም ሳይሆን ሆን ተብሎና ታቅዶ የተሰራ ነበር። ከዚህ አንጻር የዲሞክራሲ ስርዓት ግንባታ ተገልና አብዮታዊ ዲሞክራሲ በሚል በመጋቢት 1999 በወጣው የኢሃድግ ሰነድ ላይ የሰፈረውን በማሳያነት አንስተዋል።
መመሪያው ይሄ ነው እንጂ በመንግስት ላይ የተጻፈው አይደለም። አስተዳደራዊና ደግሞ ህጋዊ የተባለው ደግሞ ግን 90 ላይ አስተዳደራዊ እርምጃዎች ተገቢ መሆኑን ህዝቡና ከዚያም አልፎ ብዙሃኑ የሚዲያ ተዋናይ የሚቀበሉበት ሁኔታ መፍጠር አለበት። ለውጭ ዓለም በዚህ ረገድ የምንወስዳቸው እርምጃዎች ተገቢነት ለማስረዳት ጥረት ማድረግ ያለብን ቢሆንም ጋዜጠኞች በምንም አይነት ምክንያት መታሰራቸውን የማይቀበሉ ኃይሎች በርካታ በመሆናቸው እነዚህን ለማሳመን ከመንገዳችን ወጥተን መሄድ የሚጠይቀን ነገር መኖር የለበትም። እናስራለን። ስለዚህ እናስራለን አይደለም ወንጀሎች ከመንገዳችን ንቅንቅ አንልም ነው። መንገዳችን ህግን እናስከብራለን ነው። እነዚህን እነዚያን የኢኮኖሚው ነገሮች እንደተጠበቁ ሆኖ ህጉን አስተዳደሩ እንዴት ነበር የሚፈጽሙት ነው። ወንድማችን የጸረ ሽብር ህጉን እንደ አንድ ማሳያ ተግዳሮት አድርጎታል። የጸረ ሽብር ህጉ ላይ የጸረ ሽብር ህጉ አንዱ አስተዳደራዊ ጋዜጠኞች አሸባሪ ተብለው የታሰሩበት ሀገር ነው። ስለዚህ የጸረ ሽብር ህጉ አንዱ ስራ የነበረው መጽሐፉ ላይ በደንብ የተገለጸውን እንትን በደንብ ተብሏል። ከላይ የተገለጸውን የፓርቲውን አብዮታዊ ዲሞክራሲ መንገድ ለማገዝ የጸረ ሽብር ህግ ወጥቷል። ይህን አቶ አማኑኤል በሚገባ አስቀምጠውታል። ስለ ጸረ ሽብር የወጣው አዋጅ ጋዜጠኞች በነጻነት እንዳይንቀሳቀሱ በሚል ገጽ 161 እና 162 ላይ ብታነቡ ታዩታላችሁ። በትክክል የተከፈለውን ዋጋ አቶ አማኑኤል አስቀምጠውልናል።
እናም ከጀርባ ያሉ የኢሃድግ ሰነዶችና ሌሎች ፖለቲካዊ ውሳኔዎች በመጽሐፉ መካተት እንደነበረባቸው አቶ ግርማ ጠቁመዋል። አቶ አማኑኤል መጽሐፉን ያሳተሙት ከአመታት በፊት ለመጀመሪያ ዲግሪ ማሟያቸው በእንግሊዝኛ ከጻፉት የጥናት ወረቀት በመነሳት ነው። ከተናንትና እስከ ዛሬው ወቅታዊ ሁኔታ ያለውን ሂደት ለማካተት መሞከራቸውንም ለአሜሪካ ድምጽ አብራርተዋል።
ያሁን ሁኔታ የራሱ አስተዋጽኦ እንደነበረው ማንንም ልክደው አይችልም። ዞሮ ዞሮ ግን በዛ ወቅትም ቢሆን በጥናቱ በተካሄደበት ወቅትም ቢሆን ለመፍትሄ አቅጣጫ ተብሎ ከተቀመጡት ውስጥ አሁን 6 ኪሎ ሄዶ ላይብረሪ ውስጥ መጽሐፉን የመጀመሪያውን ጥናት ማግኘት ይቻላል አለ ኦሬዲ። ያንንም ቢሆን መሻሻል አለባቸው የተባሉ ነገሮች በዝርዝር የተጠቀሱ ስለሆነ አሁን በጣም ማይነር የሆኑ ነገሮች አንዳንድ ጥቃቅን ነገሮች ተካክለውበት ካልሆነ በስተቀር ከመነሻውም ለዚህ አዋጅ ተፈጻሚነት እስካሁን የነበረውን ሂደት በዝርዝር በመፈተሽ በተለይ በሚቀጥሉት ጊዜያቶች ምን ላይ ቢተኮር የበለጠ ጠቃሚ ነው የሚለውን ነገር ከአሁን ካለው ወቅታዊ ሁኔታ ጋር ለማስተሳሰር የተደረገው ጥረት አለ ብዬ ነው የምወስደው።
ተፈጻሚነት ብለዋል። በቀደም ሲያቀርቡም እርሶ አፈጻጸም የሚሉ ነገሮች ተጠቅመዋል። አፈጉባኤውም አቶ ታገሰ ጫፎም አፈጻጸም የሚሉ ቃላት ተጠቅመዋል። ነገር ግን ሌሎች ከኢህአዴግ በተቃራኒ ያሉ ሰዎች አቶ ግርማ ሰይፉን ጨምሮ በምረቃው ስነ ስርዓት ላይ እርሶ የጋበዟቸውን አፈጻጸም በሚለው አይስማሙም። አፈጻጸም አይደለም ችግሩ፣ የአዋጁ ቁርጠኝነቱ የለም ወይ ደግሞ ሆን ተብሎ ነው የሚደረገው ከኢህአዴግ አብዮታዊ ዲሞክራሲ የተቀዳ ነው ሁሉ ነገር ይላሉ። እርሶ በዚህ ይስማማሉ?
ቁርጠኝነትን በሚመለከት የቁርጠኝነት ችግር እንዳለ በመጽሐፉ በደም ተብራርተው ተቀምጧል። የቁርጠኝነት ችግር እንዳለ በጥናቱ ወቅትም ከዛ በኋላም እስካሁን ድረስ በነበሩ ሂደቶች ለማረጋገጥ ተችሏል።
አቶ ግርማ ደግሞ በተቃራኒው መንግስት ቁርጠኛ ነበረ፣ ቁርጠኛ የሆነው ግን ነጻ ፕሬስ እንዳይኖር ወይም መገናኛ ብዙሃን በነጻነት እንዳይሰሩ ነው ይላሉ።
ህጉ መኖሩ በራሱ የተወሰነ ነገር ሊያሰራ ይችል ነበረ መኖሩ። ነገር ግን በነበረው ህግም ያህል የነበረው ህግ በሚፈቅደው ልክም ስራዎች ሊሰሩ አልቻሉም። በህጉ ደግሞ ሊሻሻሉ የሚገቡ ዝርዝር ጉዳዮችም ከዛ ተነስቶ ተካተው ቀርቧል። ስለዚህ አሁን በነበረው ህግም በመስራት የሚገባው ያህልም ያለ መስራቱ አንድ ቁጭትና ልህ የሚፈጥር ጉዳይ ሆኖ ሳለ በህጉም መሻሻል የነበረባቸው ያለባቸው በዝርዝር በመጽሐፉም የተመለከቱ ስለሆነ እነዛን አይቶ መፍረድ ይቻላል ብዬ ነው ማስበው።
የመገናኛ ብዙሃንና የመረጃ ነጻነት አዋጅን ለማሻሻል በመንግስት የተቋቋመው አማካሪ ምክር ቤት ስራ ከጀመረ ወራት ተቆጥረዋል። እንደዚህ በመጻፍም ሆነ በተለያዩ መንገዶች የሚቀርቡ ሐሳቦችም ታዲያ የበኩላቸውን አስተዋጽኦ እንደሚያበረክቱ ተስፋ ተደርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።